ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢህአዴግ ከተለያዩ የፖለቲካ ፓርቲዎች ጋር ሲደራደር የኦፌኮ መሪዎች የት ነው ያሉት?
እስር ቤት ናቸው። ያለውን ጉዳት አስብ እንግዲህ፣ እንደ መድረክም እንደ ኦሮሞ ፌዴራል ኮንግሬስም ከፍተኛ ጉዳት፣ መንቀሳቀስ የማይቻልበት ደረጃ ላይ ነው ማለት ነው። ይህንን መንግስት እንዴት እንደማያይ አብረን የምናየው።
የኦፌኮን የህግ ኮሚቴ የሚመሩትና እስር ላይ ለሚገኙት የፓርቲው መሪዎችና አባሎች የህግ ጥብቅና የቆሙት አቶ ወንድሙ ኢብሳ ናቸው የሰማችኋቸው። ዝርዝሩ የሰዓቱን የዓለም ዜና ተከትሎ በሚሰማው የዕለቱ አብይ ርዕስ ይቀርባል።
የሚጠበቀው ድርድር በህዝብና በተደራዳሪ ፓርቲዎች እምነት እንዲጣልበት በድርድሩ ላይ ያገባኛል የሚሉ ወገኖች ሁሉ መንግስት በሩን ክፍት እንዲያደርግ ሰማያዊ ፓርቲ ጠይቋል። የዚህንም ዝርዝር በመጽሔቱ የትንታኔ ክፍለ ጊዜ እናቀርባለን።
18ኛው የኢትዮ ሱዳን የድንበር ልማት ስብሰባ መቀሌ ከተማ ውስጥ መካሄድ ላይ ይገኛል። ይህንም አስመልክቶ የተጠናቀረ ዘገባ ደርሶናል።
ለምሽቱ ካሉን አርዕስተ ዜናዎች ደግሞ ስልጣን ከያዙ ገና 4 ሳምንታቸውን ያልጨረሱት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ አድርገው ያጯቸው የካቢኔ አባል አመሰግኖታለሁ፣ ዳሩ ግን ሹመቱን ለመቀበል አልቻልኩም ብለው ፈቃደኛ እንዳልሆኑ አሳውቀዋቸዋል የሚሉትና ሌሎችም ዜናዎች አሉን።
ሳምንታዊው አፍሪቃ በጋዜጦችና 3ቱ የመንግስት አስተዳደር ዋልታዎችን አስመልክቶ የተቀናበረ ልዩ ውይይት፣ ሌሎችም ወቅታዊ ዘገባዎችና ቅንብሮች አሉን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አርብ የካቲት 10 2009 ዓመተ ምህረት አስተናጋጆቻችሁ አሉላ ከበደና
ቆንጅት ታዬ ነን። ዝግጅታችንን የሚያቀናብረው ንጉሱ ታምሬ ነው። የፕሮግራሙ ቴክኒሽያን ደግሞ ረሻድ ይሆናል። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜናዎች። ስልጣን ከያዙ ገና 4 ሳምንታቸውን ያልጨረሱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ አድርገው ያጯቸው የካቢኔ አባል አመሰግናለሁ ብለው ሹመቱን ለመቀበል ፈቃደኛ እንዳልሆኑ ገልጸውላቸዋል። የደህንነት ምንጮች ሲናገሩ የዶናልድ ትራምፕ የምርጫ ባለስልጣናት ከሩሲያ ጋር በቀረበ ሁኔታ እየተገናኙ መሆናቸውን አመልክተዋል። እኒያ ሹመቱን ያልተቀበሉት ባለስልጣን ግን ከራሳቸው ከሪፑብሊካኑ ፓርቲ በኩል በደረሰባቸው ቅዋሜ ምክንያት ነው ገሸሽ ያሉት ተብሏል። ፕሬዚደንቱ ግን ከሚዲያው ማለት ከመገናኛ ብዙሃን ጋር ያላቸውን ግብግብ በግልጽነት ያሳዩበትን የብቻቸው የሆነ ጋዜጣዊ ጉባኤ አካሂደዋል ትናንትና። በዚህ ላይ ዘርዘር ያለ ዘገባ እናቀርባለን። በሌላ ዜና ለፕሬዚደንት ዶናልድ ትራምፕ በተቻለን መጠን ጥሩ የሆነ የደህንነት መረጃ መስጠታችንን እንቀጥላለን ሲሉ ዋና ዋናዎቹ የዩናይትድ ስቴትስ የደህንነት መስሪያ ቤቶች አጥብቀው ተሟግተዋል። ይሁን እንጂ በዋይት ሀውስና በደህንነት መስሪያ ቤቶቹ መካከል ያለው ግንኙነት ከአሁን ቀደም ባልታየ መልኩ ያቆለቆለ መሆኑን የቀድሞ ባለስልጣናትና ተንታኞች ስጋታቸውን እያሰሙ ናቸው። ትናንትና ሚስተር ትራምፕ ባደረጉት ከ1 ሰዓት በላይ የዘለቀ ጋዜጣዊ ጉባኤ ላይ ስለ አስተዳደራቸው መረጃዎችን አሾልከው የሚሰጡ ባለስልጣናትም ይሁን ተንታኞችን አለቃቸውም ብለው በተደጋጋሚ መዛታቸው የሁለቱን ወገኖች ያቆለቆለ ግንኙነት አጉልቶ አሳይቷል። ይሄ የወንጀል ድርጊት ነው አሉ ዶናልድ ትራምፕ። ደግሞም የተለያዩ መስሪያ ቤቶችን ኃላፊዎች በዚህ ጉዳይ አነጋግሬ ያለሁ፣ እንዲያውም የፍትህ ሚኒስቴሩን ሾልከው ስለወጡት መረጃዎች ክትትል እንዲጀምር አሳስቤያለሁ ብለዋል ዶናልድ ትራምፕ።
ህጋዊ የመኖሪያ ፍቃድና ሰነድ የሌላቸው ማናቸውም የውጭ አገር ሰዎች ታስረው ሊባረሩ እንደሚችሉ በአንድ የመንግስት ባለስልጣን ተነግሮናል ሲሉ የዩናይት ስቴትስ ምክር ቤት አባላት ገለጡ። የኢሚግሬሽንና ቀረጥ ጉዳዮች አስከባሪ ቢሮ አይሲኢ ተጠባባቂ ዲሬክተር ቶማስ ሆማን ትናንትና ከ10 የዲሞክራት የዩናይት ስቴትስ ምክር ቤት አባላት ጋር ተነጋግረዋል። ከዚያ በኋላ የቴክሳስ ዲሞክራት ኮንግረስማን ጆአኪን ካስትሮ በሰጡት ቃል ይህን ስብሰባ የተካፈለ ሰው የትራምፕ አስተዳደር የቻለውን ያህል ብዙ የውጭ ሀገር ሰዎችን ኢላማ አያደርግም ብሎ ለማመን ያዳግተዋል ብለዋል። ኢላማ የማይደረጉት የቀድሞ ፕሬዚዳንት ባራክ ኦባማ ባወጡት ዳካ በተባለው መርሃ ግብር ከለላ ያላቸው በልጅነታቸው የመጡ ብቻ መሆናቸውን የምክር ቤት አባሉ አመልክተዋል። ያመነቱበት ቢኖር የዳካ ተጠቃሚ የሆኑት ላይ ብቻ ነው ሲሉም አክለዋል። ባለፈው ሳምንት ከተያዙት 686 ህጋዊ ሰነድ የሌላቸው የውጭ ሀገር ሰዎች ውስጥ 120 ምንም የወንጀል ድርጊት ሪኮርድ የሌላቸው መሆናቸውን በትናንቱ ስብሰባ ላይ የተገኙት የምክር ቤት አባል ገልጠዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት የረድኤት አገልግሎት በሶማሊያ በተከሰተው ድርቅ ምክንያት ሊደርስ የሚችል አስከፊ ሁኔታን ለማስወገድ የአስቸኳይ ጊዜ እርዳታ ከፍ ለማድረግ የቀረው የሁለት ወራት ጊዜ እንደሆነ በመግለጽ ማስጠንቀቁን ሊሳ ሽላይን ከጄኔቫ ባስተላለፈችው ዘገባ ገልጻለች። አዳነች ፍሳዬ ዘገባውን ይዛለች።
የተባበሩት መንግስታት ድርጅት ባስታወቀው መሰረት ከጠቅላላው የሶማሊያ ህዝብ ግማሽ የሚሆነው ወይም 6.2 ሚሊዮን ህዝብ የድርቅ አደጋ እያንዣበበበት ነው። እጅግ ከተጎዱት የሀገሪቱ ሰሜናዊ ክልሎች ወደ ሌሎችም እየተስፋፋ ነው። የዓለም የምግብ ፕሮግራምና የተባበሩት መንግስታት ድርጅት የህፃናት መርጃ አገልግሎት ተወካዮች ባለፈው ሳምንት ውስጥ በሰሜን ፑንትላንድ ክልል የከፋ ሁኔታ ያለባቸውን አካባቢዎች ተመልክተዋል። እጅግ የከፋ ሁኔታ እንዳዩ ገልጸዋል። በሶማሊያ የዓለም የምግብ ፕሮግራም ስራ አስኪያጅ ሎረን ቡኬራ በአንድ መንደር 500 የሚሆኑ ሴቶችና ልጆች በሞቱ ከብቶች ተከበው በጊዜያዊ ሰፈሮች እንደሚገኙ ገልጸዋል። ወንዶቹ ከሞት የተረፉትን ከብት ይዘው ውሃና ግጦሽ ፍለጋ እንደሄዱ ቡኬራ ጠቁመዋል። በሶማሊያ በተከሰተው ድርቅ ምክንያት ሊደርስ የሚችል አስከፊ ሁኔታን ለማስወገድ የአስቸኳይ ጊዜ እርዳታን ከፍ ለማድረግ የቀረው ጊዜ ጥቂት እንደሆነ በመግለጽ አስገንዝበዋል።
በአሁኑ ወቅት የድርቁ አስከፊነትና መስፋፋት ከአምስትና ከስድስት ዓመታት በፊት ከነበረ ሁኔታ የበዛና የጠነከረ ነው። ስለሆነም በጊዜ ምላሽ ካልሰጠን በስተቀር ወደ ቀውስ ያመራል ማለት ነው።
ሶማሊያ ውስጥ እንደ አውሮፓ አቆጣጠር ከ2010 እስከ 2012 ዓ ም በነበረው የረሃብ ሁኔታ ወደ 260,000 የሚጠጉ ሰዎች አልቀዋል። ከእነሱም በግማሽ ከአምስት ዓመት ዕድሜ በታች የሆኑ ልጆች ናቸው። የተባበሩት መንግስታት የሕፃናት መርጃ ድርጅት እንደሚገምተው በመጪዎቹ ወራት ውስጥ በምግብ እጥረት የሚሰቃዩት ልጆች ብዛት 270,000 ሊደርስ ይችላል።
አርቲስት
ሁለት የኦሮሞ ተወላጅ የሆኑ የኪነ ጥበብ ባለሙያዎች ባለፈው ረቡዕ በመንግስት ኃይሎች ከስራ ቦታቸው ተወስደው መታሰራቸውን ቤተሰቦችና የስራ ባልደረቦቻቸው ገለጡ። የሙዚቃ አቀናባሪው የአቶ ጥላሁን ቶላ ባለቤት ድምፃዊቱ ዋሪቴ ቤሪ በምን ምክንያት ባለቤቴ እንደታሰረ ጠይቀን አናውቅም የሚል መልስ ተሰጥቶናል ብላለች። ሌላው በፖሊስ ቁጥጥር ስር የዋለው ድምፃዊው ኬኪያ ብዳዳ መሆኑ ይታወቃል። የአሜሪካ ድምጽ ያነጋገራቸው የአዳማ ከተማ ፖሊስ አዛዥ ኮማንደር ገነነው ጥበቡ ቶሎሳ አርቲስቶቹ በቁጥጥር ስር የዋሉት በፌዴራል ኃይሎች ስለሆነ ምክንያቱን አናውቅም፣ ፖሊስ ጣቢያ የተገኙት ባደራ ተሰጥተውን ነው ብለዋል።
የዚምባብዌ ፕሬዚደንት ሮበርት ሙጋቤ በሚቀጥለው ሳምንት 93 ዓመታቸውን ይይዛሉ። ታዲያ ሙጋቤ ቢያርፉ እንኳን በሚቀጥለው ዓመት ምርጫ እጩ መሆናቸው እንደማይቀር ነው ሲሉ ባለቤታቸው ግሬስ ሙጋቤ መናገራቸው ተሰማ። ግሬስ በገዢው ዛኑ ፒኤፍ ፓርቲ ህዝባዊ የድጋፍ ስብሰባ ላይ ባሰሙት ንግግር ፕሬዚደንቱ ከምርጫው በፊት ቢያርፉ እንኳ ህዝቡ ላስከሬናቸው ድምፅ ይሰጣል ነው ያሉት። የሙጋቤ ባለቤት በሾና ቋንቋ ያሰሙት ይህ ንግግር ፌስቡክ ላይ ተላልፏል። በማዕከላዊዋ የዚምባብዌ ቡሄራ ወረዳ በተካሄደው ህዝባዊ ስብሰባ ላይ ያቺን ሀገር ለአርባ ዓመታት የገዙት ፕሬዚደንቱ አልተገኙም። ላለፉት ዓመታት በጥሩ የጤና ሁኔታ ላይ እንዳልሆኑ ቢሰማም ገዥውን ፓርቲና መንግስቱን ግን እንቅ አድርገው እንደያዙ ናቸው። ዛኑ ፒኤፍ በቀጣዩ 2018 እንደ ኤሮፓውያን አቆጣጠር ፕሬዚደንታዊ እጩ እንዲሆኑ እኚሁኑ 93 ዓመታቸውን የሚይዙትን ሮበርት ሙጋቤን መርጧቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው የአርብ ምሽት ፕሮግራማችን በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ታዲያ ቆየት ብለው ከሚቀርቡ ዘገባዎችና ቅንብሮች አንዱን ለቅምሻ ያህል እናሰማ።
አንደኛ በታሪክ ምርምር በኩል በተለይ ኢኮኖሚ ሂስትሪ የሚለው ዘርፍ ብዙ ያልተለመደ ያልታወቀ ነበረ። ከዛ ቢት የነበረው የታሪክ አጻጻፍ ዘይቤ አብዛኛው በፖለቲካ በሃይማኖት ላይ እንደዚህ ያተኮረ ነበር እና ፈርቀዳጅ የሆነ ምርምር በኢኮኖሚ ሂስትሪ
አንጋፋው የታሪክ ምሁርና ደራሲ ፕሮፌሰር ባህሩ ዘውዴ ናቸው። በትላንትናው ዕለት ከዚህ ዓለም በሞት ስለተለዩት እውቁ የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት ከተናገሩት የተወሰደ ነው። ሙሉ ቅንብሩ ሁለተኛው አጋማሽ ስርጭታችን ይቀርባል። አድማጮች አሁን በቀጥታ የዕለቱን አብይ ርዕስ የኢትዮጵያ መንግስት ከተቃዋሚ ፓርቲዎች ጋር ለመደራደር ቅድመ ውይይት በማድረግ ላይ ይገኛል። በዚህ ሳምንት በመስፈርቶችና የድርድር ነጥቦች ዙሪያ ቀዳሚ ውይይቶችም ተካሂደዋል። ለመሆኑ ኢህአዴግ ከበርካታ ተቃዋሚ ፓርቲዎች ጋር ሲወያይ በተለይ በኦሮሚያ ክልል በሚካሄዱትና በተካሄዱ ምርጫዎች ከፍተኛ ድጋፍ የሚያገኘው የኦሮሞ ፌዴራሊስት ፓርቲ በምን አይነት ሁኔታ ላይ ይገኝ ይሆን? በዛሬው ዕለት የፓርቲው ተቀዳሚ ሊቀመንበር አቶ በቀለ ገርባና ሌሎች አመራር አባላት ተከሳሾች የቪዲዮ ምስክርነት ቀርቦባቸዋል። የፓርቲው መሪ ክስ ሳይመሰረትባቸው ከታሰሩ ሳምንታት አልፈዋል። ሄኖክ ሰማእግዜር ድርድር ከማን ጋር ሲል ያነሳውን ጥያቄ በቀጣዩ ዘገባው ይመለከተዋል።
ግንቦት 2007 ዓ.ም የኢትዮጵያ ተቃዋሚ ፓርቲዎችና ገዢው ፓርቲ ኢህአዴግ የምረጡኝ ዘመቻቸውን ያጧጧፉበት ወቅት ነበር። ከአምቦ በቅርበት በምትገኘው ጉደር ከተማ የተቃዋሚዎች ጥምረት የሆነው የመድረኩና የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መራራ ጉዲና የምረጡኝ ዘመቻቸውን እያደረጉ ነው። ደጋፊዎቻቸው የሚበዙት ወጣቶች ናቸው። ለተቃዋሚ ፓርቲ መሪው ድጋፋቸውን በአደባባይ በመስጠት በከተማዋ የሕዝብ መሰብሰቢያ መስቀል አደባባይ የመድረክ ምልክት የሆነውን ሙሉ መዳፍ እጅ እያሳዩ ሆ ይላሉ። እነዚህ ወጣቶች ናቸው ገዢ ፓርቲ ኢህአዴግ 100% የፓርላማ መቀመጫዎችን ማሸነፉን ባወጀ በአንድ ዓመት ጊዜ ውስጥ ለመንግሥት ተቃውሞ ወደ አደባባይ የወጡት። ላለፉት 2 አስርት ዓመታት በኢትዮጵያ በተለይ በኦሮሚያ ክልል የሰላማዊ ትግልን ሲመሩ የቆዩት ዶክተር መረራ ጉዲና ዛሬ ስር ላይ ናቸው። ክስ ባይመሰረትባቸውም ከመንግሥቱ እንደሚሰማው ወንጀላቸው የተባለው የአውሮፓ ኅብረት ባስቻለው የምስክር ሰሚ ሸንጎ ችሎት የኢትዮጵያ መንግሥት አሸባሪ ብሎ ከሰየመው የግንቦት ሰባት መሪ ጎን ተቀምጠው የሚያሳዩ ምስሎች መታየታቸው ነው። በጥቅሉ ከአሸባሪ ድርጅቶች ጋር ግንኙነት ማድረግ በሚል ወደ ግንቦት 2007 ዓ.ም መልሳቸው ኢትዮጵያ ሀገሪቱን ለሚቀጥሉት 5 ዓመታት የሚመራውን ፓርቲ ለመሰየም የሚካሄደው አጠቃላይ ምርጫ የቀረው 1 ሳምንት ጊዜ ነበር። በወቅቱ ዶክተር መራራ ጉዲና በአደባባይ ለተሰበሰቡ አብዛኛው ወጣት ደጋፊዎቻቸው ንግግር ካደረጉ በኋላ የተቀናቃኛቸውን የፖለቲካ አፈና ስልት እንዲህ አስረዱ።
ኢህአዴግ ሁለት ምርኩዞች አሉት፣ ምርጫ ቦርድና ጠመንጃ። ሁለቱም ካስወጣ ለምሳሌ እንደ ኦሮሚያ አይነቱ እናሸንፋለን። ምንም ጥያቄ የለ። ሁለቱም ምርኩዞቹን አስቀምጦ ከተወዳደረ እንዳውም ነግረዋለሁ ሲናገር ኢህአዴግ ሁለቱም ምርኩዞቹን አስቀምጦ በአንድ ወር ስራ ተቃዋሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና 20-30 ዓመት ይላል፣ እኔ ደግሞ 100 ዓመት እንዲገዛ እፈርምለታለሁ ብያለሁ። ችግሩ እሱ ነው።
በዕለቱ ከስር ከተፈቱ ገና ጥቂት ሳምንታት የሆናቸው አቶ በቀለ ገርባ በአንድ ያረጀ ቀይ ቶዮታ ላንድ ክሩዘር መኪና ተሳፍረው እጃቸውን እያውለበለቡ ሰላምታ ይሰጣሉ። ከእስር ከተፈቱ ወዲህ በርካታ ቁጥር ያለው ሕዝብ መሃል ሲገኙ የመጀመሪያቸውም ነበር። ለሕዝቡም አንድ ድምፅ ለአንድ ሰው መደራጀትና መታገል መምረጥ ሲሉ መልእክታቸውን አስተላለፉ። ዛሬ እነዚህ መሪዎች የት ናቸው?
አንደኛ አቶ በቀለ ገርባ ናቸው። የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር ናቸው። ሁለተኛ አቶ ደጀኔ ጣፋ ነው። የኦሮሞ ፌዴራሊስት ኮንግረስ ሁለተኛ ጻፊ ናቸው። ሶስተኛ አቶ አይጉርሜሳ ያኖ ነው። የኦሮሞ ፌዴራሊስት ኮንግረስ የወጣቶች ክንፍ ኃላፊ ነው። አራተኛ አቶ አዲሱ ቡላላ ናቸው። ይሄም በኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር ነው። አምስተኛ የአቶ ደስታ ዲንቃ ናቸው። የመድረክ የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ፣ የኦሮሞ ፌዴራሊስት ኮንግረስ የወጣቶች ክንፍ ሰብሳቢና የመድረክ የወጣቶች ሊግ ፕሬዚደንት ናቸው። እነዚህ አራቱ ናቸው። ሌሎች በየክፍለ ሀገሩ በየወረዳ ከፍተኛ የፓርቲያችን ኦሮሞ ፌዴራሊስት ኮንግረስ አመራሮች በሙሉ አብዛኞቹ እስር ቤት ውስጥ ናቸው። የተቀሩት ደግሞ በአሁኑ ጊዜ ግማሾቹ ተሸሽጓል፣ ግማሾቹ ተደብቋል፣ ግማሾቹ ፈርቶ ያልታሰሩትም ደም ተሸማቆ ነው ያሉት በያሉበት ቦታ ማለት ነው። ይህ ካለው የአስቸኳይ ጊዜ አዋጅ ጋር ማለት ነው። አሁን ግን ከፍተኛ አመራሮች የምንላቸው አምስቶቹ ናቸው። በተጨማሪም ደግሞ ዶክተር መራራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ፕሬዚደንትና የመድረክ ሁለተኛ ተቀዳሚ ምክትል ሊቀመንበር እስር ቤት ናቸው። ያለውን ጉዳት አስብ እንግዲህ፣ እንደ መድረክም እንደ ኦሮሞ ፌዴራሊስት ኮንግረስም ከፍተኛ ጉዳት፣ መንቀሳቀስ የማይቻልበት ደረጃ ላይ ነው ማለት ነው። ይህን መንግስት እንዴት እንደማያይ አብረን ነው የምናየው።
አቶ ወንድሙ ይብሳ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የህግ ክፍል ኃላፊ በመሆን ለአስር አመታት በላይ አገልግለዋል።
አሁን እኔ ኤግዛክትሊ በእጄ ያለው 42 ፋይል ሲሆን ይሄ በሰው ቁጥር ስታይ ወደ 385 አካባቢ ይመጣል። ኦልሞስት ወደ 400 ከዚህ 90% ኦሮሞ ልጆች ወጣቶችና የኦሮሞ ፌዴራሊስት ኮንግረስ ደጋፊዎች ተብሎ የታሰሩ ናቸው አብዛኞቹ።
ከተለያዩ የህግ ባለሙያዎች ድጋፍ በመጠየቅ በመላ ሀገሪቱ የታሰሩ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባላትና መሪዎች እንደዚሁም የሌሎችን ክስ ይከላከላሉ። ስራ ከመብዛቱ የተነሳ ልክ እንደ ተማሪነት ዘመናቸው ከእንቅልፍ ለመንቃት
እንደ ጥንት እንደ ተማሪ ጊዜ ነው። እግሬን ውሃ ውስጥ ከትቼ ኦቨርናይት በጣም ረጅም ሰዓት ወስጄ ማለት ነው።
በዛሬው ዕለት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር አቶ በቀለ ገርባና ሌሎች 22 ተከሳሾች የቪዲዮ ምስክርነት ቀርቦባቸዋል። ክሳቸው ህገ መንግስታዊ ስርዓትን በኃይል ለመናድ ማሴር የሚል ነው። ምን መረጃ ቀረበ?
ቪዲዮ ማስረጃዎቹ አንደኛ አቶ በቀለ ገርባ ለኢሳት ቴሌቪዥን በአማርኛ የሰጠው ንግግር ኢንተርቪው ነው፣ ቃለ መጠይቅ ነው ከጋዜጠኛ መሳይ ጋር። ሁለተኛ ደግሞ ኦሮሞ ስቴዲ አሶሲሽን በሚለው ላይ አቶ በቀለ ገርባ በእንግሊዝኛ ያቀረቡት ንግግር ነው ዛሬ የቀረበው።
ንግግር ማድረጋቸው ግን የፖለቲካ ፓርቲ መሪ ስለሆኑ ለተለያዩ የመገናኛ ብዙሃኖች መግለጫ ይሰጣሉ። ለእኛም በተለያዩ አጋጣሚዎች መግለጫ ሲሰጡ ነበር። ምን ላይ ነው ወንጀሉ? ከመገናኛ ብዙሃን ጋር መነጋገር
በተለይ ፓራዶክሲካል የሆነው ይሄ ነው። አንደኛ ይሄ አንድ የፖለቲካ ፓርቲ በሰላማዊ መንገድ ሲታገል አላማውን ነድፎ ለመንግስት አሳውቆ መንግስትም ፈቅዶለት ነው። ኦሮሞ ፌዴራሊስት ኮንግሬስም እንደ ሰላማዊ ፓርቲ ይሄን አድርጎ ነው አምና እንቅስቃሴ ሲጀመር የኦሮሞ ፌዴራሊስት ኮንግሬስ ፓርቲ። አሁን አቶ በቀለን ዛሬ ያደረገው ለኢሳትም ያደረገው ንግግር ህዝቡ የሚያነሳውን ጥያቄ መንግስት ህዝቡን አወያዩ።
የኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው አስተያየት የፖለቲካ መሪዎቹ ከሌሎች የትጥቅ ትግል ከሚያካሂዱ ድርጅቶችና የውጭ መንግስታት ጋር ግንኙነት በማድረግ ጸጥታን ለማደፍረስና ስርዓቱን ለመናድ አሲረዋል የሚል ነው። ተቃዋሚዎች ይህን ሁኔታ በጥብቅ ያስተባብላሉ።
የሚጠበቀው ድርድር በህዝብና በተደራዳሪ ፓርቲዎች እምነት እንዲጣልበት በድርድሩ ላይ ያገባኛል የሚሉ ወገኖች ሁሉ መንግስት በሩን ክፍት እንዲያደርግ ሰማያዊ ፓርቲ ጠይቋል። የፖለቲካና የህሊና እስረኛ ያላቸውን መፍታትም መተማመንን ከሚገነቡ እርምጃዎች ውስጥ አንዱ መሆኑንም ዛሬ ይፋ ባደረገው መግለጫ አስታውቋል። ሰማያዊ በመንግስት በኩል ያለውን አቋም ለማወቅ ያደረግነው ጥረት ለጊዜው አልተሳካም። መለስካቸው አምሃ ዝርዝሩ ልኳል።
ፓርቲው ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ ሰማያዊ ፓርቲ በዚህ ድርድር ለብዙ ዓመታት የህዝብ ጥያቄ የሆነው የቆዩትን የህግ የበላይነትና የዴሞክራሲያዊ ስርዓትን ለማስፈን የሚያስችሉ ተቋማትንና የህግ ድንጋጌዎች ለማመቻቸት ጠንክሮ ይሰራል ብሏል። በመከተልም ገዢው ፓርቲ ይህን ድርድር ከዚህ ቀደሞቹ ድርድሮች የተለየና በህዝብና በተደራዳሪ ፓርቲዎች እምነት የሚጣልበት እንዲሆን ሊወሰዱ ይገባቸዋል ያላቸውን እርምጃዎች ይዘረዝራል። እነዚህም የፖለቲካና የህሊና እስረኞችን መፍታት፣ የአስቸኳይ ጊዜ አዋጁን ማንሳትና በየቦታው የታጎሩ ዜጎችን መልቀቅ፣ በድርድሩ ላይ የኢትዮጵያ ጉዳይ ያገባኛል የሚሉ ወገኖች ሁሉ እንዲሳተፉ ክፍት ማድረግ፣ ከተጀመረው የድርድር ቅድመ ዝግጅት ጎን ለጎን እንዲተገብራቸው አጥብቀን እንጠይቃለን ብሏል። አቶ ሰለሞን ተሰማ የፓርቲው የህዝብ ግንኙነት ኃላፊ የጋዜጠኞችን ጥያቄ መሰረት በማድረግ ይህንን ለየት ባለ አቀራረብ ገልጸውታል።
ድርድሩ ሶስት ነገሮች ይፈልጋል። አንደኛ የህዝቡን ፈቃደኝነት ይፈልጋል። ህዝብ ያልፈቀደውና ህዝብ የኔ ነው ያላለው ድርድር የትም እንደማይደርስ እርግጠኞች ነን። ሁለተኛ በተፎካካሪነትም ሆነ በተቃውሞ ጎራ የተሰለፉ የፖለቲካ ኃይሎች ፈቃደኝነት ይፈልጋል። በተፎካካሪነትም በተቃውሞ በየትኛውም ቦታ ላይ በስደትም በዱር በገደልም ያሉትን። ሶስተኛ ደግሞ ገዢው ፓርቲ እና መንግስትን መለያየት ቢያስቸግርም የመንግስት ፈቃደኝነት ያስፈልጋል። እነዚህ ሶስቱ አንድ ላይ ሲሆኑ ነው ለውጥ ሊመጣ የሚችለው፣ የፖለቲካ ለውጥ እዚህ ሀገር ላይ ልናስመዘግብ የምንችለው።
ጋዜጠኞች ካቀረቧቸው ጥያቄዎች አንዱ በተደራዳሪዎች መካከል አለ ስለሚባለው የኃይል ሚዛን ነው። ተቃዋሚዎቹ ከኃይል ሚዛን አኳያ ከገዢው ፓርቲ በእጅጉ የሚያንሱ መሆናቸውን በመጠቆም በድርድሩ ላይ የሚኖረውን አንድምታ የሚጠይቅ ነበረ። የሰማያዊ ፓርቲ ሊቀመንበር የአቶ የሸዋስ አሰፋ አመለካከት በገዢው ፓርቲ ወገን ምንም አይነት ኃይል ቢኖርም ህዝብ አመኔታ ነፍጎታልና ሚዛኑ ወደ ተቃዋሚዎች አገርሏል የሚል ይመስላል። የማታ ማታ ግን ይላሉ አቶ የሸዋስ፣ የህዝብ ጥያቄ ለድርድር የሚቀርብ አይሆንም ይላሉ።
አስገድዶ ወደ ድርድር ያመጣው መንግስትን የኃይል ሚዛኑ ወደ ህዝብ ስለተገለበጠ ነው ይመስል። መድረክም ጠይቋል፣ ቅንጅትም ጠይቋል። ይሄኛውን ቅንጅት ማለት አይደለም፣ አንድነትም ጠይቋል፣ ለድርድር ሰማያዊም ጠይቋል። የትኛውም ፓርቲ ግን ለየትኛውም ፓርቲ ኢህአዲግ ፈቃደኝነቱን አላሳየም። አሁን ግን ህዝብ ሲጠይቅ እሺ ብሏል። 2007 ምርጫ ተደርጎ 6 ወር አልሞላም ኦሮሚያ ላይ ችግር ሲነሳ፣ 1 ዓመት አልሞላም አማራ ላይ ሲነሳ። ስለዚህ አልመረጥኩህም ብሎታል ህዝብ። ቢያንስ 70% የኢትዮጵያ ህዝብ አልመረጥኩም፣ ምርጫው የ2007 ምርጫ ትክክል አይደለም ብሎ የመተማመኛ ድምፅ ነፍጎታል። ስለዚህ መደራደር ነበረበት፣ መነጋገር ነበረበት። ለዛ ፓርቲዎች ብቁ ናቸው ወይ? መደራደር ይችላሉ ወይ? የህዝብን ጥያቄ ማስመለስ ይችላሉ ወይ? እሱን የምናየው ነው ወደፊት። የህዝብ ጥያቄ ግን በምንም መንገድ ኮምፕሮማይዝ መደረግ የለበትም።
ስለ ፖለቲካና የህሊና እስረኞች እንዲሁም ከአስቸኳይ ጊዜ አዋጁ ጋር ተያይዞ ስለታሰሩ ሰዎችና የአስቸኳይ ጊዜ አዋጁ መነሳት አስፈላጊነትን በተመለከተ አቶ የሸዋስ በአጽንኦት አንስተዋል።
ዝም ብሎ ያለ ፍርድ ቁጭ አሉ ከአስቸኳይ ጊዜ አዋጁ በኋላ ዶክተር መራራን ጨምሮ እነ ዳንኤል ሽበሺ፣ እነ ኤልያስ ገብሩ፣ አናንያ ሶሪ፣ አስራት እሸቴ፣ አቻሜል ደሴ በአስቸኳይ ጊዜ አዋጁ አልተከሰሱም። ዶክተር መራራ ተከሰዋል መሰለኝ። ዝም ብሎ የተቀመጡ ሰዎች አሉ።
በጥያቄው ላይ እውነተኛ ተቃዋሚዎች ነን ብለው ራሳቸውን በሚጠሩት ዘንድ ስምምነት እንዳለ አቶ የሸዋስ ጠቅሰዋል። ከጥቂት ቀናት በፊትም በቅድመ ድርድሩ ውይይት ላይ ፕሮፌሰር በየነ ጴጥሮስ ጉዳዩን በማንሳት ይህን ጠቁሞ እንደነበረ አይዘነጋም።
ኢህአዴግ መሰረታዊ እምነት ማስረጫ ሆነው እንደላይ በእርግጠኝነት ተናገረው ፕሮፌሰር በየነ እስካሁን ደጋግሞ ለሚያነሳቸው ጥያቄዎች ኢህአዴግ በአሁኑ ጊዜ ምላሽ አልሰጠንም እናውቃለን። ነገር ግን በሂደት ታዩታላችሁ ሆነው እየተባለ ነው ያለ ነው እና ምናልባት ኢህአዴግ በዚህ በዚህ ግንኙነቱ ከፖለቲካ ፓርቲዎች በሚያደርገው ድርድር ቁርጠኛ ስለመሆኑ በሂደት ታዩታላችሁ ሞክሩን አይነት ነገር ማለታቸውን እንግዲህ ይህንን በጥንቃቄ እያየነው ነው።
የህሊናና የፖለቲካ እስረኞችን ፍቺ በተመለከተ ተቃዋሚ ፓርቲዎችም ሆነ የሰብአዊ መብት ተሟጋጅ ድርጅቶች ለአያሌ ዓመታት ለመንግሥት ጥያቄውን ሲያቀርቡ መቆየታቸው የሚታወስ ነው። በኢትዮጵያ መንግሥት በኩል ለዚህ ጥያቄ እስከዛሬ ድረስ በይፋ ሲሰጥ የቆየው መልስ እንዲሁ የታወቀ ነው። የኢትዮጵያ መንግሥት ከጠቅላይ ሚኒስትር ጀምሮ ያሉ ባለሥልጣናት በኢትዮጵያ ውስጥ አንድም የህሊናም ሆነ የፖለቲካ እስረኛ የለም የሚል ነው። ከሀገር ውጭና በሀገር ውስጥ ያሉ በኢትዮጵያ ጉዳይ ያገባናል የሚሉ ወገኖች በድርድሩ እንዲሳተፉ በሩ መከፈት አለበት የሚለው የሰማያዊ ፓርቲ ጥያቄም አዲስ እንዳልሆነና በአንዳንድ ተቃዋሚ ፓርቲዎች ሲቀርብ እንደነበረ ይታወሳል። የፓርቲዎቹ ጥሪ በሀገር ጉዳይ ያገባናል የሚሉትን ወገኖች ባይዘረዝርም መንግስት በተለይ አሸባሪ ብሎ ከፈረጃቸው ድርጅቶች ጋር እንደማይደራደር በተደጋጋሚ ሲገልጽ ቆይቷል። በእነዚህ የመንግስት አቋሞች ላይ ለውጥ ካለ ለማጣራት በመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት የሚዲያና የህዝብ ግንኙነት ዳይሬክተር አቶ መሐመድ ሰይድ ዘንድ ስልክ ደውዬ ነበር። በስብሰባ ላይ መሆናቸውን በአጭር የጽሑፍ መልእክት አሳውቀውኛል። በእነዚህ ነጥቦች ዙሪያ የመንግስትን አቋም በሌላ ጊዜ ለማቅረብ ተጨማሪ ሙከራ እናደርጋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች፣ ወደ ሁለተኛው የመጽሔቱ ርዕስ እንሻገር። 18ኛው የኢትዮ ሱዳን የድንበር ልማት ስብሰባ መቀሌ ከተማ ውስጥ በመካሄድ ላይ መሆኑን ይጠቁማል። ከኢትዮጵያ መሬት ተቆርሶ ለሱዳን ተሰጥቷል በሚለው በተቃውሞ ድምጻቸውን ከሚያቀርቡ ወገኖች የሚቀርበውን ክስ ሀሳብ ወለድ ነው ይላል የውጭ ጉዳይ ሚኒስትር ግርማይ ገብሩ የላከው ዘገባ፣ ቀጥሎ ይቀርባል።
በኢትዮጵያ የውጭ ጉዳይ ሚኒስትር የጎረቤት ሀገሮች ጉዳይ ኃላፊ አቶ መለስ አለም የስብሰባው ዓላማ አስመልክተው ዛሬ ከሰዓት በፊት ለአሜሪካ ድምፅ ሬዲዮ ተናግረዋል።
ዋና ዓላማው በሁለቱ ሀገሮች በተለይም በአዋሳኝ ክልሎች መካከል ያለውን ኢኮኖሚያዊና ማህበራዊ እንዲሁም ፖለቲካዊና ጸጥታ መስተጋብር የተሻለ እንዲሆን ማድረግ ነው። ይህ ማለት ነው በሱዳን በኩል አራት ክልሎች ናቸው የሚሳተፉት፤ ከሰላ፣ ገዳሪፍ፣ ሴናርና ብሉናይል ናቸው። በኢትዮጵያ በኩል ትግራይ፣ አማራና የቤንሻንጉል ጉምዝ ክልሎች ይሳተፋሉ። ስለዚህ የዚህ ስብሰባ ዓላማ ኢኮኖሚያዊ ትብብር እንዲኖር፣ በመሰረተ ልማት ደረጃ እንዲተሳሰሩ ማድረግ፣ ከጤና አንጻር ለምሳሌ በሁለቱ ድንበሮች አካባቢ በህዝቡ መካከል ያለው ጤና እንዴት ይጠበቃል፣ አንዱ ላይ ያለው የጤና ጉድለት ወደ ሌላው እንዳይሸጋገር ምን ማድረግ አለብን፣ በጸጥታ ረገድ ያሉ ጉድለቶችን ለመሙላት የተጠራ ስብሰባ ነው። ከዚህ የዘለለ እና የበለጠ ግብ የለውም።
የኢትዮጵያና የሱዳን የድንበር ጉዳይ ሲነሳ የኢትዮጵያ መንግስት ለሱዳን መንግስት አሳልፎ የሰጠው መሬት እንዳለ አንዳንድ የተቃዋሚ ድርጅቶች በተደጋጋሚ ክስ ሲያቀርቡ ቆይተዋል። በድንበሩ አካባቢ የሚገኙ የሁለቱም አገሮች ገበሬዎችም በመሬት የባለቤትነት ጉዳይ ላይ እንደሚጋጩ ሱዳን ትሪቡን ገልጿል። በዚህ ሳምንት ደግሞ ሁለቱም አገሮች መቀለ ከተማ ውስጥ የጀመሩት ስብሰባ በድንበር አከላለል ዙሪያ ለመነጋገር እንደሆነና አሁንም ከኢትዮጵያ መሬት ተቆርሶ ለሱዳን እንደሚሰጥ በማህበረሰባዊ ድረገጽ ላይ ተጽፏል። ስለዚሁም ማብራሪያ እንዲሰጡኝ የጠየኳቸው አቶ መለስ አለም ወሬው ጥሩ ጸሐፊ የጻፈው ልብወለድ ነው ሲሉ መልሰዋል።
ሲጀመር የዚህ ኮሚቴ ኃላፊነት ስልጣን በኢትዮጵያና ሱዳን አጎራባች ክልሎች አካባቢ ኢኮኖሚው እንዴት ሊተሳሰር ይችላል፣ ከጸጥታ አንጻር ለምሳሌ አንደኛው ትልቁ ችግር በዛ ድንበር አካባቢ ህገወጥ የሰዎች ዝውውር ነው። ይሄ የህገወጥ የሰዎች ዝውውር ሰንሰለቱ ከኢትዮጵያ እስከ ሱዳን የሚዘረጋን ይታወቃል። ከኢትዮጵያ ተነስተው በመተማና ሁመራ አድርገው ሱዳን ይሄዳሉ። ስለዚህ እሱን እንዴት መከላከል ይቻላል ነው። ይሄ ከድንበር ጋር የሚያያዝም ነገር የለውም። እንዴት በአንዱ አገር የሚከሰት የጤና ወረርሽኝ በሌላው እንዳይከሰት መከላከል ይቻላል፣ ኤችአይቪ ኤድስ እንዴት መከላከል ይቻላል የሚል በጣም መሰረታዊ እና የታችኛውን የህብረተሰብ ክፍል የዕለት ተዕለት የኑሮ ሁኔታ በሚነኩ ጉዳዮች ላይ የሚነጋገር ነው። በኤችአይቪ ላይ መነጋገር ከድንበር ማካለልና መከለል ጋር የሚያያዝ ነገር የለውም እና ይሄ ጥሩ ጸሐፊ የጻፈው ልብወለድ ነው።
ኢትዮጵያና ሱዳን በመካከላቸው ያለውን 1600 ኪሎ ሜትር ርዝማኔ ያለው ድንበር ለማካለል እንደ አውሮፓውያን አቆጣጠር በ2004 ዓ.ም መስማማታቸውን ይታወሳል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ግርማይን ለዘገባው እናመሰግናለን። አድማጮቻችን፣ ይህንን ጉዳይ በተመለከተ በተለይም መሬት ከኢትዮጵያ ተቆርሶ ለሱዳን ተሰጥቷል በማለት እዚህ ዩናይትድ ስቴትስ የሚገኘውና የኢትዮ ሱዳን የድንበር ኮሚሽን የተሰኘው ስብስብ ሰፊ መግለጫ አድርሶን ማስተላለፋችን ይታወሳል። የኮሚሽኑን መልስ ዛሬ በሰዓት ምክንያት አላቀረብ ነውም። ከወደ ሰኞ ግን በነጥቡ ዙሪያ የኮሚሽኑን መልስ እንደምናቀርብ ለማስታወስ እንወዳለን።
አድማጮቹ ወደ ተከታዩ መጽሔት ስንሻገር ወዲህ ወደ ዩናይት ስቴትስ ይመልሰናል። ስልጣን ከያዙ ገና አራተኛ ሳምንታቸውን ያላገባደዱት ፕሬዚዳንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ አድርገው ያጯቸው የካቢኔ አባል አመሰግናለሁ ብለው ሹመቱን ለመቀበል ግን ፈቃደኛ እንዳልሆኑ ገልጠዋል። የደህንነት ምንጮች ሲናገሩ የዶናልድ ትራምፕ የምርጫ ባለስልጣናት ከሩሲያ ጋር በቀረበ ወይም በተያያዘ ሁናቴ እንደተገናኙ እየተገናኙ መሆናቸውን ያመለከቱት ፕሬዚዳንቱ ግን የብቻቸው የሆነ ጋዜጣዊ ጉባኤ አካሂደዋል። ከዋይት ሀውስ የአሜሪካ ድምፁ ቢልጋሎ ያጠናቀረውን ዘገባ አዲሱ አበበ ይዞ ቀርበዋል።
በፕሬዚደንቱና ለመግለጫው በተሰበሰቡ ጋዜጠኞች መካከል ያልተጠበቀ አይነት ነበር የጥያቄና መልሶ አካሄድ። ዶናልድ ትራምፕ ባልተለመደና ገና አንድም ጥያቄ ከመመለሳቸው አስቀድሞ የካቢኔ ሹመታቸውን ስላልተቀበሉ አንድ ተመራጭ ነበር ማውራት የጀመሩት። በዚህም ንግግራቸው ሌላ ምትክ እንዳጩ ገለጡ። እኒያ ሹመቱን ያልተቀበሉት ባለሥልጣን ግን ከራሳቸው ከሪፐብሊካኑ ፓርቲ በኩል በደረሰባቸው ተቃውሞ ነው ገሸሽ ያሉት። እናም የእጩውን ስም ይፋ አድርገዋል።
The nominee for Secretary of the Department of Labor will be Mr. Alex.
ለሰራተኛና ማህበራዊ ጉዳይ ሚኒስትርነት ሚስተር አሌክስ ኦኮስታ።
የእስከ ዛሬ ሥራ ግንኙነታቸውንም እንዲህ ሲሉ አብራሩ ፕሬዚዳንት ዶናልድ ትራምፕ።
We have made incredible progress. I don't think there's ever been a president elected.
ለማመን የማይቻል ከፍተኛ ክንውን ነው ያደረግነው። ገና በተመረጠ ባጭር ጊዜ ይህን አይነት ስኬታማ ክንውን ያደረገ ፕሬዝዳንት መኖሩን ያለም አይመስለኝም።
ቀጥለውም በመገናኛው ዘርፍ ላይ ያላቸውን ቅሬታና ነቀፌታ አስከተሉ።
The press honestly is out of control. The level of dishonesty is out of control.
Press እነቱን ለመናገር ከቁጥጥር ውጪ ሆኗል። ሸፍጠኝነታቸው ከቁጥጥር ውጪና ማመን ከማይቻልበት ደረጃ ላይ ደርሷል።
ይሄ ሁሉ የሆነው ከመገናኛ ብዙሃን ጋር ካጠፋቸው 77 ደቂቃዎች ውስጥ በመጀመሪያዎቹ 5 ደቂቃ ውስጥ መሆኑ ነው። ለፕሬዝዳንት ትራምፕ ከጋዜጠኞቹ በኩል በተደጋጋሚ የቀረበው አንዱ ጥያቄ የምርጫ ዘመቻ ባለስልጣኖቻቸው ከሩሲያ ጋር በቅርብ ይገናኙ ወይም ይሰሩ እንደነበር ነው።
I have nothing to do with Russia. I told you. I have no deals there.
ከራሲያ ጋር ምንም የሚያገናኘኝ ጉዳይ የለም። ነገርኳችሁ እኮ ከዛች ሀገር ጋር ምንም ነገር የለኝም።
ስለዚህናውም እንዲህ ብለዋል ዶናልድ ትራምፕ።
It's all fake news. It's all fake news. The failing New York Times. I just see men.
የሩሲያ ዜና ሐሰትና የፈጠራ ነው። ይህም የሐሰት ዜና ይፋ የሆነው በሚዲያው ነው በእናንተ።
ይሄ ዜና ደግሞ አሉ ፕሬዚዳንት ትራምፕ ወደፊት ከሩሲያው ፕሬዚዳንት ከቭላድሚር ፑቲን ጋር የሚኖረን ግንኙነት ይጎዳል።
የምሽቱን ዘገባዎቻችንን አጠናቀናል አድማጮች። ስርጭታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን በነጻው የስልክ መስመር በ202-205-9942 ከእናንተ ካገኘናቸው አስተያየቶች ጥቂቱን እናሰማ።
ሄሎ የአሜሪካን ድምፅ አዘጋጆች እንደምናችሁ። ፈቸውን ሰሩ ስራ በጣም ታላቅ ነገር ነው። የካቲት 14 ዜና እወጃችሁ ላይ ይሄ የሎ ሙቭመንት የሚባል በአዲስ አበባ ዩኒቨርሲቲ የሚካሄደውን ጽዮን ግርማ አንድ አይነት ዝግጅት አዘጋጅታ ሰባ ነበረ። እጅግ በጣም የሚደነቅ ነው። እባካችሁን አሁን ማለት የምፈልገው እኔ ይህንን ነገር ለመስራት እኔ ከራሴ ጽዮን ግርማ አንቺ ራሱ ኖረሽበት ወይም ሌላ ሰዎች አዘጋጅተሽ አንድ አካውንት ተከፍቶ መጀመሪያ የአካውንት መክፈቻውን $200 እኔ እልካለሁ። ይሄ ከዛ በኋላ እያንዳንዱ ይሄን የሚሰማ ኢትዮጵያዊ ብዙ ሳይሆን $200 ለበዛ አካውንት $200 ብቻ ከዛ ከሚከፈለው ገንዘብ ላይ አንድ ጊዜ እንዲቆረጥ ከፈቀደ እጅግ ብዙ ገንዘብ ልናሰባስብ እንችላለን። እና ስለዚህ ይሄንን በተለይ ሊሰሩ እንደው የሚቻላቸው ሴቶች ስለሆኑ ችግሩንም ስለምታውቁት በዛ አይነት መንገድ ቢደረግ እባካችሁ በሚቀጥለው ዜና ወጃችሁ ላይ አትርኩና ስንት ችግረኞች አሉ እንረዳ እንችላለን። የሚሆነው ዩኒቨርሲቲ ለሚማሩት ብቻ መሆን አለበት። ምክንያቱም ከፍተኛ ደረጃ ላይ የመጡ ልጆች እንደዛ ያለ ችግር የሚደርሱባቸው መቼም የአሜሪካ ድምፅ አዘጋጆች ትልቅ ስራ እየሰራችሁ ነው። አንጋፋዎቹም ወጣቶቹም እንደ ጽዮን ግርማና እንደ አሉላ ከበደ ያለ ከስር ትልልቅ ሰው እየመጣ ነው። እናመሰግናችኋለን። እባካችሁ ይህን ነገር አድርጉ። ስሜን መግለጽ ያልፈለኩት ቼኬ በምደርስበት ጊዜ ስሜን ታገኝታላቸው። ለጉራም አይደለም ለትንም አይደለም ለመርዳት ነው። ባካችሁ ይህን ነገር አድርጉትና እኔ የአካውንቱን መክፈቻ $200 ልካለሁ። ከዛ በኋላ በየወሩ ከክፍያዬ ላይ $200 እሰጣለሁ።
ጤና ይስጥልኝ ቪዎች እንደምን አላችሁ? የማክሰኞ ፕሮግራማችሁን ካዳመኩ በኋላ ነው የደወልኩት። ብዙ ጊዜ ቫላንታይን እና ማዘር ዴይን በቀኑ ስታሳስቡ እንደምትኖሩ አስታውሳለሁ። ግን የዛሬው በጣም ነው ደስ ያለኝ፣ ምክንያቱም ኢትዮጵያዊ ያደርጋችሁታል። የእናቶች ቀን ወይም የፍቅረኛሞች ቀን እኛ ጋር በየቀኑ ነው። በአመት አንዴ ለኮሜርሻል የሚደረግ አይደለም እና ይሄ ኮሜርሻል እንትኑ ስለሚያሳዝነኝ እኛ ጋር ፕሮሞት እንዳታደርጉ ትፈራ ነበረ። ነገር ግን ዛሬ እንደዚህ ቆንጆ ስራ የሚሰሩበት መንገድ በመፈጠሩ በጣም በጣም ደስ ብሎኛል። ግን ይሄንን ነገር ደግሞ ብራንች አይነት ነገር ውጪ ቢኖራቸው ያለን ሰዎች አክሰስ ሊኖረን የሚችል ቢሆን ከአዲስ አበባ ማልፈን በየትምህርት ቤቱ እንደዚህ አቅም የሚችለውን ያክል ሁሉንም ማዳረስ ባይቻልም የተወሰኑትን መረዳዳት እንችላለን እና ይሄ ነገር ሲሆን በጣም ደስ ይላል። በጣም ቆንጆ ነው። እስቲ ሀሳብ ይውጣና ልናገኛቸው የምንችልበት መንገድ እዚህ ቢፈጠርልን ጥሩ ነው። አመሰግናለሁ።
አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም በተላለፉ ፕሮግራሞቻችን ላይ የሚኖራችሁን አስተያየት ላኩልን፣ እናስተናግዳለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን ከምሽቱ 3:36 መሆኑን ያመለክታል። የምናስተናግዳችሁ አሉላ ከበደና
ቆንጂት ታየነን። የሁለተኛውን አጋማሽ ስርጭታችንን ጀምረናል። ወደ ቀዳሚው ዘገባ እናልፋለን።
ከዚህ ዓለም በሞት የተለዩት ታዋቂው የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት በተለይ በምጣኔ ሀብት ዘርፍ ፈርቀዳጅ የሆነ ሥራ መሥራታቸውን አንጋፋው የኢትዮጵያ ታሪክ ምሁር ተናገሩ። አንጋፋዊ ታሪክ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ እንደገለጡት በዚህ ዘርፍ በርካታ ስራዎች የተበረከቱት ከእርሳቸው መጽሐፍት በኋላ ነው ይላሉ። እስክንድር ፍሬው ተከታዩን አጠናቅሯል።
ለኢትዮጵያውያን የጸረ ፋሽስት ተጋድሎ ከፍተኛ አስተዋጽኦ ካደረጉት እናታቸው ሲልቪያ ፓንክረስት ጋር በ1940ዎቹ መጨረሻ ወደ አዲስ አበባ የመጡት ሪቻርድ ፓንክረስት እናታቸው የጀመሩትን ውለታ በሌላ ዘርፍ ቀጥለዋል። የኢትዮጵያ ጥናት ተቋም መስራች አባል በመሆን ከፍተኛ አስተዋጽኦ አድርገዋል። በኢትዮጵያ ታሪክ ላይ ያተኮሩ ጽሑፎችንም አበርክተዋል። አንጋፋው ኢትዮጵያዊ የታሪክ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ እንደሚሉት በኢኮኖሚ ታሪክ ዘርፍ ፈርቀዳጅ መሆናቸው እንደ ፓንክረስት ዋነኛ አስተዋጽኦ ሊጠቀስ ይችላል።
አንደኛ በታሪክ ምርምር በኩል በተለይ ኢኮኖሚ ሂስትሪ የሚለው ዘርፍ ብዙ ያልተለመደ ያልታወቀ ነበረ። ከዛ ፊት የነበረው የታሪክ አጻጻፍ ዘይቤ አብዛኛው በፖለቲካ በሃይማኖት ላይ እንደዚህ ያተኮረ ነበር እና ፈርቀዳጅ የሆነ ምርምር በኢኮኖሚ ሂስትሪ የኢኮኖሚ ታሪክ ማለት ነው። ኢኮኖሚ ነክ ታሪክ ንግድ ምን የመሳሰሉትን ወደኋላ ደግሞ በዚህ ማህበራዊ ታሪክ የምንለው ሶሻል ሂስትሪም ውስጥ እንደዚሁ አዳዲስ ሀሳቦች አምጥቷል። በተለይ ግን በኢኮኖሚክ ሂስትሪ ያው ሁለት ትልልቅ መጽሀፍት፣ መጀመሪያ ኢንትሮዳክሽን ቱ ኢኮኖሚክ ሂስትሪ መግቢያ ነው። ሁለተኛ ደግሞ ኢኮኖሚክ ሂስትሪ ኦፍ ኢትዮጵያ የሚል የ130 ዓመት የ140 ዓመት ታሪክ የተለያዩ ዘርፎቹን ስፋት እንትን ብሏል እና በዚህ ነው አንዱ። ሁለተኛ የኢትዮጵያ ጥናትና ምርምር ተቋምን በመመስረት በተጓዳኝም እንግዲህ ከወዲያውኑ የኢትዮጵያ ጥናት መጽሔት የሚባለው ለረጅም ጊዜ እንግዲህ ዋና ተጠቃሽ የሆነ የኢትዮጵያ ጥናት መጽሔት ነበረ። እሱና ፕሮፌሰር ሆና እስኪ አብረው ሆነው ነው የኢትዮጵያ ጥናትና ምርምርን መስመር ያስያዙት ማለት ይችላል። እና አንደኛ መጽሔት አለ ቅድም የጠቀስኩት፣ ሁለተኛ ቤተ መጽሐፍቱ፣ ሶስተኛ ደግሞ ሚዚየም የኢትዮጵያ ጥናትና ተቋም። ሶስት ማዕዘኖች እነኝ ናቸው።
በቤተ መጽሐፍቱና በሙዚየሙ ሲሉ በዚሁ በኢትዮጵያ ጥናት ተቋም ውስጥ ማለት ነው?
አዎ፣ በዛ ሰር ሶስት ዘርፎች ናቸው ያሉት ኢትዮጵያ ጥናትና ምርምር ተቋም ሶስት ማዕዘኖች ቀደም የጠቀስኳቸው። ፕሮፌሰር ሆና እስኪ ትንሽ ቀደም ብሎ ሞተ፣ አሁን ደግሞ ሪቻርድ ተቀጠለ እና እንግዲህ ለአንድ ስንት አመት ማለት ይቻላል አንድ ከአስር አመት በላይ ነው እንግዲህ ያንን ተቋም ሲመሩ የነበሩት ሁለቱ እና መጽሔቱም አለማቋረጥ ዝንፍ ሳይል በአመት ሁለት ጊዜ ሲወጣ ነበር እና በዘመኑ በቃ ስለ ኢትዮጵያ የሚጽፍ ሰው ሁሉ የሚያሳትመው በዛ መጽሔት ላይ ነበር። ሌላ በተጓዳኝ እንግዲህ ደግሞ ለመጀመሪያ ጊዜ የኢትዮጵያ ጥናት ጉባኤ የሚባል በየሶስት አመቱ የሚካሄድ አለ። የመጀመሪያው እንደ አውሮፓ አቆጣጠር በ1959 ጣሊያን ሀገር ያንን ኮቸሪል የሚባሉ አንጋፋ የሆነ የነበሩት የጣሊያን ተመራማሪ እሱ ነው የጀመረው። ሁለተኛውን ፕሮፌሰር ኦሎንዶርፍ እንግሊዝ ሀገር የቋንቋ ሊቅ ነው፣ እሱ ማንቸስተር አደረገ። ሶስተኛው ለመጀመሪያ ጊዜ ኢትዮጵያ ተደረገ እንደ አውሮፓ አቆጣጠር 1966። ያንን እንግዲህ ያዘጋጀውም ፕሮፌሰር ፓንክረስት ነው እና በዳይሬክተርነቱ የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር በመሆኑ እና እነኚህ ጎላሉ ናቸው። ከዛ በተረፈ እንግዲህ ምናልባት ከእናቱ የወረሰው ማለት ይቻላል ሲልቪያ ፓንክረስት እንደምታውቀው ጸረ ፋሽስት ፋሽስት አገዛዝ እና አረመናዊ ድርጊቶች ልቦ ገዝ የምትታወቅ ነበረች እናቱ እና ያንን አርማ በማንሳት ማለት ይቻላል ኢትዮጵያ ነክ በሆኑ ጉዳዮች ላይ በጣም ተቆርቋሪ ሆነው በተለይ አክሱም ሐውልት ማስመለሱ ላይ ትልቅ ሚና ተጫውተዋል። ሀሳቡን መጀመሪያ ያመጣው እሱና ቤተሰቡ ናቸው።
እናም ፓንክረስት በኢትዮጵያ ጥናትና ምርምር ተቋም በመገንባት ላይ ያለው አዲስ ቤተ መጻሕፍት በርሳቸው ስም መሰየሙንም ተናግረዋል። ፕሮፌሰር ሪቻርድ ፓንክረስት በተወለዱ በ90 ዓመታቸው ከዚህ ዓለም በሞት የተለዩት አዲስ አበባ በሚገኘው መኖሪያ ቤታቸው መሆኑንም አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድር እናመሰግናለን ቆንጅት። ፕሮፌሰር ሪቻርድ ፓንክረስት በኢትዮጵያ ታሪክ ውስጥ የሚኖራቸው ስፍራ ቁጥር ስፍር በሌላቸው መጽሐፎቻቸው ብቻ ሳይሆን የብዙዎችን ሕይወት በበጎ መንገድ በመዳሰሳቸው ጭምር ነው። ተማሪዎቻቸው እንደ ፕሮፌሰር ቀደም ብለው የቀረቡትን ፕሮፌሰር ጨምሮ ብዙ ተማሪዎችም አፍርተዋል። ሕይወትና ስራቸውን በሰፊው በሌላ ፕሮግራም በራዲዮ መጽሔት በወትሮ እንደምናደርገው እንደምንዘከር ለማስታወስ ያህል ነው።
እናመሰግናለን አሉላ። አሁን ወደ ሳምንታዊው ቅንብር አፍሪካ በጋዜጦች እናልፋለን። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ በውጭ መዋዕለ ንዋይ ላይ ጥቃት ከተፈጸመ ወዲህ የመዋዕለ ንዋይ ፍሰት እንደቀነሰ ብሉምበርግ ዘገበ። የእስራኤል ኩባንያ በኢትዮጵያ የፍሳሽ ማጣሪያ ተቋም በመገንባት ላይ መሆኑን ጀርዝልን ፖስት ገለጸ። ዩናይትድ ስቴትስ ውስጥ የአፍሪቃውያን ፈላሾች ቁጥር እየጨመረ መሄዱን ፒው ሪሰርች ማዕከል አስታወቀ። የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የብሉምበርግ ድረገጽ ኢትዮጵያ ውስጥ በተለይም የውጭ ንግድ ተቋማት ኢላማ ከተደረጉበት ተቃውሞ ወዲህ የውጭ መዋዕለ ንዋይ ቀንሷል ይላል። ኢትዮጵያ እስካለፈው ታህሳስ ወር በነበሩት ወራት ውስጥ የ1.2 ቢሊዮን ዶላር የውጭ መዋዕለ ንዋይ ስባለች። አቻምና በነዚህ ወራት ወቅት ግን 1.5 ቢሊዮን ዶላር መዋዕለ ንዋይን ነበር የሳበችው ሲሉ የኢትዮጵያ የመዋዕለ ንዋይ ኮሚሽን ኮሚሽነር አቶ ፍጹም አረጋ መናገራቸውን የብሉምበርግ ድረገጽ ዘግቧል። በዚህ ምክንያትም መንግስቱ በየዓመቱ ለማግኘት አቅዶት የነበረውን የ3.5 ቢሊዮን ዶላር መዋዕለ ንዋይን ላያገኝ ይችላል ብለዋል። ምናልባትም በ3.2 ቢሊዮን ዶላር ሊወሰን እንደሚችል መግለጻቸውን ዘገባው ጠቅሷል። በኦሮሚያና በአማራ ክልል ተቃውሞ በተነሳበት ወቅት በናይጄሪያዊው ቢሊዮነር አሊኮ ዳንጎትና የዳች የፍራፍሬ መጭመቂያ የንግድ ተቋማት ላይ ጥቃት ደርሷል። የጸጥታ ኃይሎች በምላሹ 600 የሚሆኑ የተቃውሞ ሰልፈኞችን ገድለዋል ይላል ኢትዮጵያ ያለ የሰብአዊ መብት ማህበር። በከፍተኛ ፍጥነት እያደገች ያለችው ኢትዮጵያ ዓለም አቀፍ የገንዘብ ድርጅት እንደሚለው በያዝነው ዓመት የ7.5 እድገት ታሳያለች ተብሎ ይጠበቃል። ባለፉት 5 ዓመታት ግን በአማካኝ በ9.1% ስታድ ቆይታለች። ተቃዋሚዎች ግን የኢትዮጵያ የኢኮኖሚ እድገት የፖለቲካ ነጻነት አላስገኝም በማለት እንደሚተቹ የብሉምበርግ ዘገባ ጠቅሷል። የኢትዮጵያ መንግስት በተቃውሞው ወቅት ንብረታቸው ለወደመባቸው የውጭና የአገር ውስጥ ኩባንያዎች ካሳ እየከፈለ መሆኑን፣ እስካሁን ባለው ጊዜ 100 ሚሊዮን ብር የሚሆን ገንዘብ እንደከፈለ፣ ገናም መክፈል እንደሚቀጥል አቶ ፍጹም መናገራቸውን የብሉምበርግ ዘገባ ገልጿል። ቢያንስ 2 የውጭ ኩባንያዎች ከኢንሹራንስ ማለት ከመድን ኩባንያዎች የገንዘብ ዋስትና በማግኘት እንደተሳካላቸው፣ በሌላ በኩል ደግሞ መንግስት በተቃውሞው ወቅት ጉዳት ለደረሰባቸው ኩባንያዎች ከቀረጥ ነጻ የማድረግ እድል እንደሰጣቸው የኢትዮጵያ የመዋዕለ ንዋይ ኮሚሽን ኮሚሽነር አቶ ፍጹም አረጋ መግለጻቸውን የብሉምበርግ ዘገባ ጠቁሟል። እስካሁን ባለው ጊዜ በኢትዮጵያ ለማፍሰስ ያቀደውን መዋዕለ ንዋይ የሰረዘ ኩባንያ ባይኖርም ረጋ ብለን እንየው የሚል ዝንባሌን እንደያዙ አቶ ፍጹም ተናግረዋል። ትልቅ ኢንቨስተሮች በኢትዮጵያ መዋዕለ ንዋይ ማፍሰስ ሂደት ላይ መሆናቸውን፣ በቀጣዮቹ 6 ወራት ውስጥ የሚገቡ ትልልቅ የጨርቃጨር ኩባንያዎች እንዳሉም አቶ ፍጹም ጠቅሰዋል። ሐምሌ ወር ላይ በሐዋሳ የተከፈተው የኢንዱስትሪ ፓርክ ከአፍሪቃ ትልቅ እንደሆነ መንግስት ገልጿል። በፓርኩ መዋዕለ ንዋይ ያፈሰሱት ኩባንያዎች የቻይና፣ የህንድ፣ የቤልጅየም፣ የፈረንሳይ፣ የሆንግ ኮንግ፣ የሽሪላንካና የኢንዶኔዥያ መሆናቸውን አቶ ፍጹም አውስተዋል። አምና በኢትዮጵያ የተደረገው ቀጥተኛ መዋዕለ ንዋይ 2.2 ቢሊዮን ዶላር ደርሶ እንደነበረ የብሉምበርግ ድረገጽ ላይ የወጣው ዘገባ አስነብቧል። ጀሩሳሌም ፖስት የተባለው የእስራኤል ጋዜጣ ድረገጽ በዘገበው መሰረት ደግሞ አንድ እስራኤል ፍሳሽ ማጣሪያ ኩባንያ ቱዴይ ቱሞሮ ቬንቸር ኢንክ ከተባለው ኮርፖሬሽን ጋር በመተባበር አዲስ አበባ ላይ በሚገኘው ኢፒአርአይ 1 የኮንዶሚኒየም ቤቶች ላይ የፍሳሽ ውሃ ማጣሪያ ቦታ ለመስራት የ400,000 ዶላር ስምምነት አድርጓል። በማርጀት ላይ ያለውን የአዲስ አበባ የፍሳሽ መተላለፊያ ስርጭት ለመተካት የእስራኤል ኩባንያ ዘመናዊ የፍሳሽ ዘዴ እንደሚገነባ ጋዜጣው ጨምሮ ገልጿል። 7,000 ነዋሪዎችን በያዙት 32 ህንፃዎች በሚገኙበት ኮንዶሚኒየም የሚሰራው የፍሳሽ ማጣሪያ ቦታ አካባቢውን ለማሳመር የሚያስችል የተጣራ የመስኖ ውሃ ሊያቀርብ እንደሚችል ድረገጹ ጠቁሟል። ኩባንያው እንደሚለው የሚገነባው አዲስ የፍሳሽ ማጣሪያ ስርዓት ሌሎች ማጣሪያዎች ከሚፈጁት ኤነርጂ በ80% ያነሰ ኃይልን በመጠቀም ደለሉን ደግሞ በ50% በመቀነስ ሊሰራ የሚችል የቴክኖሎጂ ብቃት አለው። ይህ የፍሳሽ ማጣሪያ ቦታ በዝቅተኛ ዋጋ ለኢትዮጵያ ሕዝብ ጥቅም ሊውል የሚችል ያልተጣራውን የፍሳሽ ውሃን ከፍተኛ ጥራት ወዳለው ሪሳይክል የሆነ ውሃ ሊለውጥ ይችላል ሲሉ የኩባንያው የሽያጭ ክፍል ምክትል ፕሬዚደንት ያን ዋልፍ መናገራቸውን ድረገጹ ጠቁሟል። በመላ ኢትዮጵያ ያለው የፍሳሽ መተላለፊያ ስርዓት አስተማማኝ ያልሆነ ሞልቶ የሚፈስና ለአካባቢ ጥራት የማያመች ነው። በአዲስ አበባ ብቻ እንኳን ከፍሳሽ ውሃ የሚጣራው ከ10% ያነሰ ነው ሲሉ ወል አስረድተዋል። መቀሌ ዩኒቨርሲቲ በሚገኘው አይደር ሆስፒታልም የእስራኤሉ ኩባንያ የፍሳሽ ማጣሪያ ተቋም እየሰራ ነው። የመቀሌውንም ቱዴይ ቱሞሮ ቬንቸር ኢንክ ከተባለው ኮርፖሬሽን ጋር በመተባበር ነው የሚሰራው ያለው። ኩባንያው እንደሚለው ኤምፊ ሜምብሬን ኤረትድ ባዮፊልም ሪአክተር ቴክኖሎጂ የሚያስፈልገው ያነሰ ኤነርጂ በመሆኑ ከሌሎች የሚዘወተሩ የፍሳሽ ማጣሪያ ተቋማት በበለጠ ቅልጥፍና እንደሚሰራ ጀሩሳሌም ፖስት ጋዜጣ ድረገጽ ጠቁመዋል። አዲስ አበባ የሚሰራው የፍሳሽ ማጣሪያ ተቋም በያዝነው ዓመት ስራ እንደሚጀምርና በየቀኑ 185,000 ሊትር ፍሳሽ የማጣራት አቅም እንደሚኖረው ድረገጹ ሳይጠቅስ አላለፈም። ፒው ሪሰርች ሴንተር የጥናት ማዕከል ያወጣው ዘገባ በበኩሉ ዩናይትድ ስቴትስ ለሚገኙት አፍሪቃውያን ፍልሰተኞች ጽፏል። የአፍሪቃውያን ፈላሾች ብዛት ከሌሎች ጋር ሲነጻጸር አነስተኛ ቢሆንም ቁጥራቸው እየጨመረ መሄዱን የማዕከሉ ዘገባ ሲገልጽ፣ በግርድፉ በየአስርተ ዓመታቱ በእጥፍ እያደገ መሄዱን አስገንዝቧል። አቻምና በዩናይትድ ስቴትስ የሚኖሩት ከአፍሪቃ የፈለሱ ሰዎች ብዛት 2.1 ሚሊዮን የነበረ ሲሆን ከ16 ዓመታት በፊት ግን 881,000 ነበሩ። እንደ አውሮፓ አቆጣጠር በ1970 ዓ.ም ከ46 ዓመታት በላይ በነበረው ጊዜ ማለት ነው። በዩናይትድ ስቴትስ ያልተወለዱ አፍሪካውያን መጤዎች 80,000 ማለት 0.8% እንደነበሩ፣ አቻምና ግን 4.8% እንደደረሱ የጥናቱ ማዕከል ያወጣው ዘገባ ጠቅሷል። አሁን ግን የአፍሪካውያን መጤዎች ቁጥር በፍጥነት እየጨመረ መሆኑን ዘገባው ሲያስረዳ ከ13 ዓመታት ወዲህ የአፍሪቃውያን መጤዎች ብዛት በ41% እንደጨመረ ገልጿል። ከቅርብ ዓመታት ወዲህ የአፍሪቃውያን ፈላሾች ቁጥር እየጨመረ ከሄደባቸው ምክንያቶች አንዱ እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት ሶማሊያንና ኢትዮጵያን ከመሳሰሉት ግጭት ይካሄድባቸው ከነበሩት ሀገሮች የተሰደዱ ሰዎች ዩናይትድ ስቴትስ ገብተው እንዲሰፍሩ የሚያስችል አዲስ ሕግ በመውጣቱ እንደሆነ ዘገባው አውስቷል። አቻምና ዜጎቻቸው በብዛት ወደ ዩናይትድ ስቴትስ ከተሰደዱባቸው 10 የአፍሪካ ሀገሮች ሶማሊያ፣ የኮንጎ ዲሞክራሲያዊ ሪፑብሊክ፣ ሱዳንና ኤርትራ ይገኙባቸዋል። በዩናይትድ ስቴትስ ከሰፈሩት አፍሪካውያን ፈላሾች መካከል በብዛት ቀደም ተከተል አንደኛ ናይጄሪያውያን፣ ሁለተኛ ኢትዮጵያውያን፣ ሶስተኛ ደግሞ ግብጻውያን እንደሆኑ ፒው ሪሰርች ሴንተር የተባለው የጥናት ማዕከል ዘገባ ጠቁሟል። አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በአፍጋኒስታን የካቡል ጠቅላይ ፍርድ ቤት የተካሄደውንና ለፍርድ ቤቱ የሚሰሩ አያሌ ሴቶችን ጨምሮ በትንሹ 21 ሰዎችን የገደለውን፣ ከ40 በላይ ያቆሰለውን፣ ባለፈው ጥር 30 ቀን የተካሄደውን የአጥፍቶ ጠፊ ጥቃት ዩናይትድ ስቴትስ በጽኑ ታወግዛለች። ለጥቃቱ ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን ኃላፊነት ወስዶ ጭራሹንም ወደፊት በፍትሕ ሥራ ላይ በተሰማሩ ሌሎች ግለሰቦች ላይም ጥቃት እንደሚቀጥል ዝቷል። ይሄ የፈሪዎች ጥቃት ነው ያሉት የዋይት ሃውስ ቃል አቀባይ ሺን ስፓይሰር፣ ይሁንናም ድርጊቱን በጽኑ እናወግዛለን ብለዋል። የአፍጋኒስታን የጸጥታ ኃይሎች ለወሰዱት አጣዳፊ እርምጃ ግን ምስጋና አቅርበውላቸዋል። ካቡል የሚገኘው የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ሁጎ ሎረንስ ይፋ ባደረጉት መግለጫቸው ጥቃቱ በአፍጋኒስታን የዲሞክራሲና የሕግ የበላይነትና የተቃጣ መሆኑን አመልክተው ለአፍጋኒስታን የዲሞክራሲያዊ ስርዓት ደንታ በሌላቸውና ይልቁንም ለሰው ልጆች ክብር ሕይወት ዋጋ የማይሰጡ ጨካኞች የተወሰደ እርምጃ ነው ብለዋል። ባለፈው የካቲት አንድ ቀን 6 የአይሲአርሲ ማለት የዓለም አቀፍ ቀይ መስቀል ኮሚቴ አባላት ተገድለዋል። እነዚህ የረድኤት ሠራተኞች ጅዋስጋን ክፍለ ሀገር ውስጥ በበረዶና በማዕበል ለተመቱ አካባቢዎች እርዳታ በማቅረብ ላይ እንደነበሩም ይታወቃል። ከተገደሉት 6ቱ ሌላ 2 የኮሚቴው አባላት እስካሁን የት እንደደረሱ አልታወቀም። የአይሲአርሲ ፕሬዚዳንት ፒተር ማውረር እንደገለጡት እነዚህ ሰለባዎች የአካባቢውን ማኅበረሰብ ችግር ለመታደግ ያለመታከት በመሥራት የሙያ ግዴታቸውን በመወጣት ላይ እንጂ ሌላ ምንም ያጠፉት ነገር አልነበረም። ለዚህ ጥቃት ማንም ወገን ኃላፊነት አልወሰደም። የክፍለ ሀገሩ ባለሥልጣናት ግን በዚያ አካባቢ የሚንቀሳቀሰውንና እስላማዊ መንግሥት ነኝ ባየውን ጽንፈኛ ቡድን ይጠረጥራሉ። አፍጋኒስታን ውስጥ የሚገኘው የተባበሩት መንግሥታት ረዳት ሚሽን በቅርቡ ይፋ ባደረገው አንድ ሪፖርቱ ከአፍጋኒስታን ውዝግብ ጋር በተያያዘ ባለፈው ዓመት 11,400 ሲቪሎች እንደተገደሉ መዝግቧል። ብዙዎቹ ጥቃቶችም ጸረ መንግሥት በሆኑ አክራሪዎች በአብላጫው በታሊባን ወገኖች እንደተፈጸሙ ተመልክቷል። አፍጋኒስታን ሰላምና መረጋጋት ትሻለች፣ ያስፈልጋታልም ይላሉ አምባሳደር ሎረንስ። መንግሥቴና የዩናይትድ ስቴትስ ሕዝብ አሉ በመቀጠልም በአፍጋኒስታን ሕዝብ ጋር በመተባበር በጎናቸውም በመቆም ለእድገት ለዲሞክራሲ የሚያደርጉትን ጥረት እናግዛለን ብለዋል። ሲያጠቃልሉም ሽብርተኞች የሚያካሄዱትን ጥቃት ለመቋቋም ከሚሠራው የአገሪቱ ብሔራዊ የአንድነት መንግሥት ጎንም እንቆማለን፣ እንተባበራለን ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ቆንጅት
ታናሽ የምትሆን አቤት ልበል።
አመሰግናለሁ ቆንጅት፣ በትህትና አትታሚም። ቀደም ብለን ያስተዋወቅነውን ፕሮግራም ለማስተናገድ ዛሬ ምድል ይኖር አይመስልም። በትላንትና ዕለትም ሳይጠናቀቅ ነው የተቋረጠው ነበር። በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን በተከታታይ እያቀረብ ነው የነበረው ፕሮግራም ነው። አሁንም ለሱ የሚሆን ሰዓት የለንም፣ ግን ሙዚቃና ዜና ለማሰማት ሰዓት ያለን ይመስላል። ስለዚህ
እናዝናለን። ከዶክተር ብሩክ ኃይሉ ጋር ያደረከው
ውይይት ነበር። አዎ ወቅታዊ ነው፣ በጊዜው ያለ ነው። በድረገጻችን ላይ ታዲያ 3ቱንም ተከታታይ ውይይቶች አድማጮችን የምታገኙ መሆናችሁን ማስታወስ እንወዳለን። በእነኚህ ርዕሶች ዙሪያ የሚደረጉ ውይይቶች ወደፊትም ይመጣሉ። አሁን የአርብ ምሽት ያለ ሙዚቃ መቼስ ይሆናል? እንዴት ይሆናል?
አይሆንም። እንግዲህ ምን እንደያዘልን አላወቅንም።
አንድ ዜማ መርጫ አለኝ።
እኔውን
የመረጥኩት
ሀሳብ ነው፣
ግን በሙዚቃው በመስማማት ታግዥኛለች። አልሄዳለ ይላል
እግሬ አልሄዳለ፣
እግሬ አልሄዳለ ነው መሆኑ። ተወዳጁ ድምፃዊ ቴዲ አፍሮ ነው። አዳዲስ ዜማዎቹን ከመስማታችን በፊት የቀደሙትን እንስማለታ።
ግሩም ዘፈኑ ነው።
የቆረጠው ልቤ
አልሂዳለ የአርብ ምሽት የዜማ ምርጫችን የቴዲ አፍሮ አልሂዳለ ቆንጅት ዘና ሳይላ አመሰግናለሁ።
ያዝናናል ወይስ ያስተክዛል?
በሐሳብ ሰርቅ የማረጋቅም ያለው ይመስላል። በአንድ ልብ ወደ አገር ይወስድሻል፣ በአንድ ልብ ደግሞ ቴዲ እንዳለው አልሂዳለ ያስብላል።
እውነት ነው።
ለሁሉም ቴዲን እናመሰግናለን። አድማጮች ስርጭታችን ሊገባደድ ነው። ቆንጅታዬ አሁን የማጠቃለያ ዜናውን ታሰማናለች።
እሺ። አፓርታይድ ስርዓት ከደቡብ አፍሪካ ከተወገደ ከ20 ዓመት በላይ አልፎት አሁንም በኢኮኖሚ ረገድ ጥቁሮቹ ዜጎች ከነጮቹ እጅግ ወደ ኋላ እንዲቀሩ ያደረጉት ችግሮች ትኩረት እንዲያገኙ በዋና ከተማዋ ፕሪቶሪያ የተሰባሰቡ ተሟጋቾች ድምጻቸውን አጉልተው አሰሙ። 200 የሚሆኑ ቅድሚያ ለጥቁሮች ቅድሚያ ለመሬታችን በሚል ማህበር የተሰባሰቡት ተሟጋቾች መሬታችን ወይም ሞት የሚሉ ቲሸርቶችን ለብሰው ወጥተዋል። ወቅታዊ ሁኔታዎች አመቺ ባለመሆናቸው የተነሳ ዩናይትድ ስቴትስና ሩሲያ ምንም አይነት ወታደራዊ ትብብር በአሁኑ ወቅት ሊያደርጉ አይችሉም ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ በብረሰልስ የሰሜን አትላንቲክ ቃል ኪዳን አባል ሀገሮች ስብሰባ ላይ ተናገሩ። ሚኒስትሩ በኔቶ ዋና ጽህፈት ቤት ባደረጉት ጋዜጣዊ ጉባኤ በአሁኑ ጊዜ በወታደራዊ ደረጃ የምንተባበርበት ቦታ ላይ አይደለንም ብለዋል። ይሁን እንጂ የፖለቲካ መሪዎቻችን የሚግባቡበትን ነጥብ ለማግኘት ለመነጋገር ይሞክራሉ ሲሉም አስረድተዋል። ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጋር ተገናኝተን ከተወያየን በኋላ ዩናይትድ ስቴትስ ለሶሪያ ጦርነት የፖለቲካ መፍትሄ እንዲመጣ የምትደግፍ መሆኗ አበረታቶናል ሲሉ የዩናይትድ ስቴትስ አጋሮች ተናገሩ። Thank you.
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የመራልን ንጉሱ ታምሬ ነው። የዝግጅቱ ዋና አዘጋጅ ትዝታ ብላቸው ናት። ከተቀሩት ባልደረቦቻችን ጋር ሆነን በዚሁ እንሰናበታችኋለን።
ነገ ቅዳሜ እንገናኝ። አሁን የትግርኛ ስርጭት ይቀጥላል።